ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 20 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ስልጣን አሁንም በጥረ ኢትዮጵያ ኃይሎች እጅ ነው በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ እናሰማለን። በማከታተልም ሌሎች ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሐተታዎችን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
የወያኔው ጭምብል የሐደግ ምክር ቤት ጽፈት ቤት ሹም ተብየው ሽፈራው ሽጉጤ ለጋዜጠኞች በሰጠው መግለጫ አዲሱ ጠቅላይ ሚኒስትር ያስቸኳይ ጊዜ አዋጁን ለማንሳት ስልጣን እንደሌለው ገልጾ አዋጁ የስድስት ወሩን ጊዜውን የሚጨርስ መሆኑን ገልጿል። የግለሰቡ መግለጫ አብይ አህመድ ያስቸኳይ ጊዜ አዋጁን በማስቆም ከፍተኛ ለውጥ ሊያመጣ ይችላል በሚል ያልሆነ ተስፋ አንግበው የነበሩትን ክፍሎች አስደንግጧል። በተያያዘ ዜና የሚቀጥለው ቅዳሜ የወያኔው ፓርላማ አስቸኳይ ስብሰባ አድርጎ አብይ አህመድን ጠቅላይ ሚኒስትር አድርጎ እንደሚሰይም የተገለጸ ከመሆኑም በላይ የድርጅቱ ጉባኤም በሚቀጥለው ነሐሴ ወር ሊካሄድ እንደሚችልም ተነግሯል። ከዚህ ጋር ተያይዞ የወያኔው ድርጅት ሊቀመንበር ደብረ ጽዮን ሁለት ድምፅ ያገኘሁት ለኔ ድምፅ እንዳይሰጡ በመማጸኔ ነው በማለት የተናገረ ሲሆን አንዳንድ ወገኖች ይህ አባባል ምርጫውን ዲሞክራሲያዊ ለማስመሰል በወያኔ በኩል ሴራ ሳይጠነሰስ አይቀርም የሚለውን መላምት ያረጋግጣል ብለዋል። አብይ አህመድ ለውጦች ማድረግ ይችላል የሚለውን ብዙዎቹ እየተጠራጠሩ ሲሆን የኦሮሞ ብሔራዊ ኮንግረስ መሪ አቶ በቀለ ገርባ ለዜና ምንጮች በሰጡት ቃለ ምልልስ በቅድሚያ በወያኔ ቁጥጥር ስር የሚገኙት የወታደሩና የጸጥታው ተቋማት ይታዘዙታል ወይ የሚለውን ጥያቄ መልስ ማግኘት አለበት ብለዋል። በቅርቡ ከስር የተፈቱና አንዷለም አራጌ፣ እስክንድር ነጋና ሌሎች ጋዜጠኞችና አክቲቪስቶች ኮከብ የሌለው ሰንደቅ ዓላማ ሰቅላቸዋል በሚል ምክንያት በድጋሚ ከታሰሩ ዛሬ አምስተኛ ቀናቸው ሲሆን እስካሁን ድረስ ፍርድ ቤት ያልቀረቡ መሆኑ ታውቋል። በአስቸኳይ ጊዜ አዋጁ መሰረት ኮማንድ ፖስቱ የያዛቸውን ሰዎች ለፍርድ የሚያቀርበው ራሱ በሚያቋቁመው ፍርድ ቤት መሆኑ የተነገረ ሲሆን እስከዛው ድረስ ግን በእስር ቤት ከፍተኛ በደል እየደረሰባቸው መሆኑን አንዳንድ ምንጮች ጠቅሰዋል። የሰብአዊ መብት ተሟጋች የሆኑ ዓለም አቀፍ ድርጅቶች የዜጎችን መያዝና መታሰር በከፍተኛ ደረጃ ያወገዙ ሲሆን አምነስቲ ኢንተርናሽናል የአካባቢው ኃላፊ በሰጡት መግለጫ በዜጎቹ ላይ የተወሰደው የማሰር እርምጃ ወታደራዊና የጸጥታ ኃይሉን የተቆጣጠረው ቡድን ኃይልንና ስልጣንን መከታ በማድረግ የፖለቲካ ተቀናቃኞችን ለማጥቃት የወሰደው የበቀል እርምጃን ያሳያል ብለዋል። የውጭ ምንዛሪ እጥረት የአገሪቱን ኢኮኖሚ በከፍተኛ ደረጃ መጉዳቱንና በርካታ የሥራ ዘርፎችም እየተዘጉ መሆናቸውን በተደጋጋሚ መዘገቡ ይታወቃል። ችግሩ ከተፈጠረ ከአንድ ዓመት በኋላ የኢትዮጵያ ንግድ ባንክ በማኑፋክቸሪንግ በኮንስትራክሽን ዘርፎች ለተሰማሩ ኩባንያዎች 300 ሚሊዮን ዶላር ብቻ ያቀረበ መሆኑን አፍቃሪ ወያኔ የሆነው ሪፖርተር ጋዜጣ ገልጿል። ገንዘቡን ለማግኘት ቅድሚያ የሚሰጣቸው በመድኃኒት ዘርፍ ለተሰማሩ አስመጪዎችና ምርታቸውን ለማምረት ጥሬ ዕቃ ከውጭ ለሚያስመጡ ኩባንያዎች ብቻ ይሆናልም ተብሏል። የተመደበው ገንዘብ በጣም አነስተኛ ከመሆኑ በተጨማሪ ተከታታይነት መኖሩ ስላልተጠቀሰ አሁንም ችግሩ ያልተፈታ መሆኑና እንዲያውም በጥፍ ሊጨምር የሚችል መሆኑን በርካታ ባለሙያዎች ይናገራሉ። 2500 የሚሆኑ ከትግራይ ክልል የተውጣጡ ሰዎች በመቀሌ በወያኔው ድርጅት በተጠራና በተዘጋጀ የሰላም ኮንፈረንስ እያካሄዱ መሆናቸውን የወያኔው ድርጅት በባለቤትነት የሚያስተዳድራቸው የዜና ተቋሞች ገልጸዋል። ኮንፈረንሱ አገሪቱ ውስጥ ላለው ችግር መፍትሄ ለማስገኘት የታለመ ነው ይባል እንጂ በኢትዮጵያ በአጠቃላይ ከፍተኛ ጥላቻና ውግዘት የደረሰበት የወያኔው ድርጅት ከትግራይ ሕዝብ እንዳይነጠልና የህዝቡን ድጋፍ ለማግኘት የታቀደ ነው በማለት አንዳንድ ዜጎች ትዝብታቸውን ይሰጣሉ። የወያኔ ድርጅት መሪ ደብረጽዮን ገብረ ሚካኤል ኮንፈረንሱን ሲከፍት ባሰማው ንግግር የትግራይ በላይነት አለ በማለት ጸረ ሰላም ኃይሎች የሚያስፋፉት የጥላቻ ወሬ በእናንተም ላይ እየደረሰ ስለሆነ ጥንቃቄ እንድታደርጉ የሚል ቅስቀሳም አድርጓል። የኮንፈረንሱ ዋና ዓላማ የወያኔን መሰሪ ተንኮል እየተረዳ የመጣውንና ከቅርብ ጊዜ ጀምሮ ለወያኔ ያለውን ድጋፍ እየቀነሰ መጥቷል የሚባለውን የትግራይን ህዝብ ከወያኔ ጎን የማሰለፍ ጥረት መሆኑን ታውቋል። ይህ ዜና የሚተላልፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። በኬንያ አውሮፕላን ማረፊያ በሚገኘው አንድ የመጸዳቻ ክፍል ታግተው የነበሩት ሚጉና አምስት መጋቢት ያቀን ወደ ዱባይ የተጓዙ መሆናቸውን ለዜና አውታሮች ከሰጡት መግለጫ ለማወቅ ተችሏል። ሚጉና ለጋዜጠኞች በሰጡት መግለጫ የኬንያ የጸጥታ ኃይሎች የሚያስተኛና አምሮን የሚያስት መርፌ እንደወጓቸውና የነቁት ዱባይ አውሮፕላን ማረፊያ እንደደረሱ መሆኑን ገልጸዋል። የኬንያ ፍርድ ቤት ግለሰቡ በትውልድ አገራቸው ወደ ሆነው ኬንያ የመግባት መብት ያላቸው መሆኑን ተክሶ ትዕዛዝ ያስተላለፈ ሲሆን በአውሮፕላን ማረፊያ የነበሩት የጸጥታ ኃይሎች የፍርድ ቤቱን ትዕዛዝ ለመስጠት የመጡትን ጠበቆች አመናጭቀው የመለሷቸው መሆኑ ተነግረዋል። የኬንያ መንግስት ባለስልጣኖች ስለወሰዱት እርምጃ ተጠይቀው መልስ ያልሰጡ ሲሆን ግለሰቡን የሚያስተኛ መርፌ እንዳልወጓቸው ግን በትዊተር አማካኝነት ካስተላለፉት መልእክት ለማወቅ ተችሏል። የኬንያ ፍርድ ቤት ከፍተኛ ዳኛ የኬንያ አገር ግዛት ሚኒስተር የፖሊስ አዛዡና የኢሚግሬሽን ኃላፊው የፍርድ ቤቱን ትዕዛዝ በመጣስ የሚጠየቁ መሆናቸው ገልጸው አሙስ ጠዋት ፍርድ ቤት እንዲቀርቡ በማዘዝ የማይቀርቡ ከሆነ ግን እንደሚታሰሩ ትዕዛዝ አስተላልፈው ነበር። የተባሉት ባለስልጣኖች በትዕዛዙ መሰረት ያልቀረቡ ሲሆን ዋናው ዳኛ ጠበቆቻቸው እንዲያነጋግሯቸው ተጨማሪ ጊዜ እንደሰጧቸው ታውቋል። በትናንትናው ቀን በሶማሊያ ከተማ በመቋድሾ የፈነዳው ቦምብ 3 ሰዎችን የገደለ ሲሆን ከሞቱት ውስጥ አንደኛው የቀይ መስቀል ሰራተኛ እንደነበሩ ድርጅቱ ባወጣው መግለጫ ገልጿል። ለቦምቡ መፈንዳት አልሸባብ ኃላፊነቱን የወሰደ ሲሆን በዚህ ሳምንትና ባለፈው ሳምንት ተከታታይ የሆኑ የቦምብ ጥቃቶች ሲፈጸሙ መቆየቱ ይታወቃል። በተመሳሳይ ዜና ሐሙስ መጋቢት 20 ቀን 2010 ዓ.ም በማሊ ማዕከለኛው ግዛት በምትገኘው ባንጃጋር በተባለችው ከተማ በከፍተኛ ሀብታሞችና የንግድ ሰዎች የምትዘወተር አንድ ሆቴል ውስጥ ታጣቂዎች ባደረሱ ጥቃት አንድ ሰው ገድሎ ሌሎች 2 ሰዎች ያቆሰሉ መሆናቸውም ታውቋል። ጥቃት ለመፈጸም የመጡ 4 ሰዎች በመጀመሪያ ለመከላከል ተኩስ ከፍቶ የነበረውን ወታደር ከገደሉና ሌሎች 2 ሰዎች ካቆሰሉ በኋላ በአካባቢው የነበሩ ሌሎች ወታደሮች ስለተኮሱባቸው አመልጠው ወደ መጡበት ሄደዋልም ተብሏል። የግብፁ ፕሬዝዳንት አልሲሲ ለሁለተኛ ጊዜ ተመረጡ መሆናቸውን በመንግስት ቁጥጥር ስር ያሉት የግብፅ ዜና ማሰራጫዎችም ገልጸዋል። እስካሁን ከ90% በላይ ድምጾች የተቆጠሩ ሲሆን ፕሬዝዳንቱ ከፍተኛ ድምጽ ያገኙ መሆናቸው ተነግሯል። በዚህ ምርጫ አልሲሲ እንደሚያሸንፉ ያለቀለት ጉዳይ የነበረ ሲሆን መራጩ ተቃውሞውን የገለጸው ወደ ምርጫ ጣቢያ ባለመሄድ ነው ተብሏል። እስካሁን በተቆጠረው መሰረት ከ60 ሚሊዮን መራጮች መካከል ወደ ምርጫ የሄደው ከግማሽ በታች 23 ሚሊዮን የሚሆነው ብቻ ነው። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Yeah.
አድማጮቻችን ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ መልእክት ለማስተላለፍ ከዚህ ቀጥሎ በምንዘረዝራቸው የተለያዩ መንገዶች መጠቀም የምትችሉ መሆናችሁን በትህትና እንገልጻለን። በኢሜይል መልእክት ለማስተላለፍ ለምትፈልጉ efdpu@aol.com ወይም fnotedem@gmail.com finotedem@gmail.com ብትልኩልን ይደርሰናል። በቀጥታ ስልክ 202-291-4217 ብትደውሉ ታገኙናላችሁ። ፕሮግራማችንን በስልክ የምትከታተሉ አድማጮቻችን ፕሮግራሙን ለመስማት ስልኩን ከደወላችሁ በኋላ 0ን በመጫን የድምጽ መልእክት ብታስቀምጡ ይደርሰናል። በአፕሊኬሽን ፕሮግራማችንን የምትከታተሉ በአፕሊኬሽኑ ላይ ሶሻል የሚለውን በመጫን የቴክስት ወይም የድምጽ የምስልና የቪዲዮ መልእክቶችን ያለ አንዳች ችግር ማስተላለፍ የምትችሉ መሆናችሁን ለመግለጽ እንወዳለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ስልጣን አሁንም በጸረ ኢትዮጵያ ኃይሎች እጅ ነው። ስንል እንደቆየነው የወያኔ ጭፍሮች አዲስ ጠቅላይ ሚኒስትር መጣ በሚል ለውጥ እንደተደረገ አስመስለው ለማቅረብ ደፋ ቀናውን ተያይዘውታል። ዶክተር ኮሎኔል የኦህዴዱ አባል ተአምር ሊያመጣም እየጠበቁት ነው። ጥያቄው ሰውየው ለውጥ ይፈልጋል አይፈልግም ሳይሆን የቆየ ማንነቱን ሳንዘነጋ ስልጣን እውን በማን እጅናት የሚለው ነው። በአዴኖች ተለጣፊዎች በወያኔ በተሰጣቸው እዝ መሰረት ኦህዴዱ ጠቅላይ ሚኒስትር ይሁን አሉ እንጂ ለወያኔ ታዘዙ እንጂ ከወያኔ ተለይተው አልቆሙም። ወያኔ ደግሞ አወናባጭ ኦርኬስትራውን አስጭሆ ግለሰቡን የሾመው ከኃይለ ማርያም የተሻለ ወይም የተለወጠ ሚና ይኖረዋል በሚል አይደለም። ስልጣን ቀደም እንዳየነው አሁንም በወያኔ እጅ ነው። አገረገዥ ተሹሞ ምክትሉ ትግሬ ሲደረግ ያው አገረገዡ ወያኔ መሆኑን አይተናል። ለይስሙላ አምባሳደር የሚባሉትም በትግሬው ቆንስል ወይም አንደኛ ጸሐፊ የሚታዘዙ መሆኑንም አይተናል። ስለዚህም ወያኔ ስልጣን እስኪያዘ ማን ተሾመ ተሻለ ምንም ለውጥ የለም። የኢትዮጵያ ዋናው መወገድ ያለበት ችግር ወያኔና አገዛዙ ነው። ወያኔ እስካልተወገደ መፍትሄ የለም። ምን መደረግ አለበት ከተባለ ሸብር ረቡን ትቶ የሚከተሉትን እርምጃዎች ባስቸኳይ መውሰድ ያስፈልጋል። ሁሉንም የፖለቲካ እስረኞች መልቀቅ፣ ደብዛቸው ስለጠፋውም ዝርዝር ገለጻ ማቅረብ፣ የአስቸኳይ ጊዜ አዋጁን መሰረዝ፣ አጋዚ ጦር የተባለውን ማፍረስ፣ ዜጎች እንዲገደሉ ትዕዛዝ የሰጡትንና አገራችንን የዘረፉትን በቁጥጥር ስር ማስገባት፣ ሁሉን አቀፍ የሽግግር ጉባኤ መጥራትና የወያኔን ፓርላማ ማፍረስ፣ ህገ መንግስት ያለውን መሰረዝ፣ በሽግግር ተቋሙ መሰረት ህዝብ ድምጽ የሚሰጥበት ዴሞክራሲያዊ ህገ መንግስት ማርቀቅ። ወያኔ ስልጣን እስከያዘ ድረስ ከነዚህ እርምጃዎች አንዱም መወሰድ የሚችል አይደለም። የፖለቲካ ስልጣን ማለት ትርጉሙ የተሰወረብን አይደለንምና ምን ማለት እንደሆነ ግልጽ ነን። አዛዥ ናዛዥ ማን ነው? ያፈና ተቋሞችን የሚቆጣጠረው ማን ነው? ወያኔ እንጂ ማንም ሌላ ሆኖ አያውቅም። ዛሬም የተለወጠ የለም። የጠቅላይ ሚኒስትሩ ያው ቢወቅጡት እንቦጭ መሆን ሳይውል ሳያድር የሚታይ ጉዳይ ነውና ብዙ ጊዜም የምናጠፋበት አይሆንም። ህዝብ መጠንቀቅ ያለበት በተለይም የህዝብ ወገን መስለው የወያኔን ሴራ የሚያሻሽጡትን ነው። መደናገር አያስፈልግም። የተጀመረው ትግል ተፋፍሞ መቀጠል አለበት የሚለውን ጫና የምንሰጠውም ከዚህ የተነሳ ነው። መፍትሄው ከጠቅላይ ሚኒስትር ቢሮ ወይም ከቤተ መንግስት አይመጣም፣ ከህዝብ ትግል ድል እንጂ። ጥሪው ግልጽ ነው፣ ህዝባዊ አመጽ ነው። ስልጣን አሁንም ከህዝብ ተቀምቶ በወያኔ እጅ ነው። የጭፍሮቹ ሚና ጉልቻ መሆን ብቻ እንጂ የረባ የስልጣን ተካፋይ መሆን አይደለም። ፖለቲከኞችን የምንዳኘው የምንገመግመው ከቃላቸው ሳይሆን ከስራቸው ነው። በልፈፋ ደረጃማ ወያኔ ከድህነት አውጥቶናል፣ መብት አላብሶናል፣ አንድነታችንን ክብራችንን አስከብሯል። የፋሽስቱን ኮሎኔል ረጅም ዲስኩሮች ምንም ከተጨባጭ ሁኔታው ጋር የማይዛመዱ ማስታወስም ተገቢ ነው። ትግላችን ሙሉ በሙሉ ሊያሟላው ያልቻለው የህብረት ትግል ጥያቄ በመጀመሪያ ደረጃ ምላሽን ጠያቂ ነው። ታጋዮችና ህዝብ ትግሉን አስተባብሮ ለመቀጠል ለማፋፋም ወስነው መቀጠል አለባቸው እንጂ እስቲ ዶክተር ኮሎኔሉ ለውጥ ያመጣ ይሆን ብለው መጠበቅ መዘናጋት የለባቸውም። ስለዚህም ያለብን ግዳጅ ሰፊ የህብረት ግንባር በኢትዮጵያዊነትና ዴሞክራሲ መሰረት ላይ ማቆምና ትግሉን በሁሉም መስክ በትጥቁም በአመጹም መቀጠልና ወያኔን ከስልጣን ማስወገድ ነው። ከዚህ ድምዳሜና አቋም ሊያዛንፉን የሚጥሩት ሁሉ የወያኔ መሳሪያዎች እንጂ የህዝብ ወገኖች አይደሉም። ተጨባጭ ሁኔታ በቀና ተግባር ምኞት የሚቀየር አይደለምና በተጨባጭ ተግባር መመዘኛ መፈተኛ መሆን ይገባዋል። ወያኔ ፈቅዶና ሲሮ በራሱ ፓርላማ የሚያስወስነው ሁሉ ገና ከመነሻው ፉርሽና ባዶ ነው። ያው 27 ዓመት ያስለቀሰን ያደማን የግፍ አገዛዝ። በዚህ ላይ ጫና የምንሰጠው ወያኔ መቼም ቢሆን መች ከቶም የማይቀየር ጨቋኝ ዘረኛ በዝባዥ ቡድን መሆኑ ነው። በመሆኑም እንደገና ጥሪያችንን አድሰን አባሎቻችን በትግሉ ሙሉ ተሳትፎን እንዲቀጥሉና በስልትም እንዲያፋፍሙ ስንል፣ ተቃዋሚ ኃይሎች ደግሞ መለስተኛ ልዩነትን ወደ ጎን ትተው ህብረት ለመመስረት እንዲተባበሩን ነው። የወቅቱ ግዳጅ የለውጥ ጽር ለለውጥ ይቆማል ብሎ ከንቱ ጥበቃ ሳይሆን ክንድን አጠናክሮ ወያኔን መደቆስ ነው። የተወሰኑ ኃይሎችን ከህብረት ለማራቅ ሲሞከር የነበረው ሁሉ ውድቅ ከመሆኑ ባሻገር ለሀገርም ለትግልም የማይጠቅም መሆኑ ታይቷል። የናጅሬ የህብረት ጥረት ሀቀኛ ህብረትን ለማዘግየት ለማክሸፍ እንጂ እውን ህብረትን ለመመስረት እንዳይደለ አይተናል። የሻጥር መወገዝ መቆም አለበት። ይህ ከሆነ ከሀገር ወዳድ ኃይሎች ጎጥ ዘር ከማይሉ ሊተባበሩና ለትግሉ ኃይል ሊሆኑ ይችላሉ። ሌላ አማራጭ የለም። ወደ ዋናው ጉዳይም ስንመለስ ስህተትን መድገም የሚጠቅም አይሆንም እንላለን። ኃይለ ማርያም የተሾመ ጊዜ ክቡር ጠቅላይ ሚኒስቴር እየጠበቅንህ ነው ለውጥ ታመጣ ዘንድ ማለት ብቻ ሳይሆን ምክርም ሊለግሱ የጣሩ ምሁሮችና የተቃዋሚ ቡድን መሪዎች ነበሩ። ወደ ውይይትም ይጠራናል ብለው የቃዡትን እዚህ መጥቀስ ባንፈልግም ጥቂት አልነበሩም። ከመነሻው ሰውየው ምንም ስልጣን የለውምና ቢፈልግም በመለስ የተመረጠው ታዛዥ ነፍሰ ገዳይ በመሆኑ ነው የሚለውን ወደ ጎን ትተን ምንም ሊያደርግ አቅም እንዳልነበረው እንደማይኖረው አሳስበን ነበር። ዛሬም የተለየ የለም። ከወያኔ ኮሎኔልና የጸጥታ ሹም የሚጠበቅ ለውጥ ባይኖርም ሰውየው ቢፈልግም መሳሳቱ ገብቶት ቢገኝም የስልጣን ቁልፍ የተያዘው በወያኔ ብቻ በመሆኑ ምንም የሚፈይደው የለም። በበረከት ስብሃትና በአባዱላ መባረር ወይም መታሰር ብቻ ነው አማራጩ። ሲበዛ ባህያ ይጫንም ነውና ህዝብ ያለፈውን ሁኔታ ሁሉ ሳይዘነጋ በዚያው መሰረታዊ ድምዳሜ መሰረት ከባብ እንቁላል መቼም እርግብ እንደማይወጣ በመገንዘብ ዋስትና የሚሆነውን አመጽና ትግሉን እንዲያጧጡፍ ይጠበቃል። ኃይል የህዝብ ነው። የህዝብ ኃይል ደግሞ የጋራ ጸረ ወያኔ ትግሉ ነው። ጸረ ወያኔ ትግላችን ሳይቋረጥ ይቀጥል። በትግላችን ወያኔ እናውድም። ጸረ ወያኔ የኢትዮጵያ ህብረት ይመስረት። ኢትዮጵያ ሀገራችን መመኪያችን Ethiopia, 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 Ethiopia
ጃምሪ ይታየውበት ሚጋና ጫካ የሞረኩበት በልጅነቴ የሞረኩበት ለምለም አበባ ያላቀበት ሜዳና ጫካ የታደገኝ ተራራ ወዙ ሁሌ ማየው ያምላክርት ታይለው ለምለም አበባ ያላቀበት ሜዳና ጫካ የታደገኝ ተራራ ወዙ ሁሌ ማየው ያምላክርት ታይለው ኢትዮጵያ መመኪያ ኢትዮጵያ ማረፊያ ኢትዮጵያ መድረሻ
የአካለ ስንኩል አሽከር ተጎንብሶ ይራመዳል። አንድ የድኩማን አሽከር የሆነ ሰው ተጎንብሶ መራመዱን የተመለከቱ ለልሶች ይህንን እርምጃ ምን እንዳስመረጠው ቢጠይቁት ጌቶችን ቀናብዬ ለማየት ነው ብሎ መለሰላቸው ይባላል። አካለ ስንኩል ከመሆን ይበልጥ የሚታዘንለት የአእምሮ ድኩማን ሰው እንደሆነ የስነ አእምሮ ጠበብት ይስማሙበታል። ከጌታው የአካል ስንኩልነት ይልቅ የእርሱ የአእምሮ ደካማነት በእጅጉ ያሳዝናል። ይህ ሰው ለመኖር ሲል አጎንብሶ በመሄዱ ስብናውን ትዝብት ውስጥ ጥሎታል። የአእምሮ ደካማነት እንደ አካለ ህመምተኝነት በቀላሉ ፈውስ የማይገኝለት ይሆናል። ተፈውሷል ሊባልለት ቢሞክርም እንኳን በተሟላ መልኩም ሆነ በአስተማማኝ ደረጃ ሙሉ ጤንነቱን ለመመለሱ ማረጋገጫ መስጠት አይቻልም። ምናልባት ጊዜና ቦታ እየጠበቀ የወፈፍተኝነት ባህሪውን ማንጸባረቁን አይተውም ይሆናል። በሀገር ጥላቻ ለክፍት የተበከለም እንዲሁ ነው። ብክለቱ ለሀገር ለወገን ሳይተርፍ መወገድ አለበት። በጊዜ ካልተወገደ ደግሞ ከመቆየቱ ብዛት የነገውን ከይሲ ጠላት በኋላ ማስወገድ ቀላል አይሆንም። ዛሬ ሀገራችን የሚገዟት ወያኔዎችና አገልጋዮቻቸው በዘር በሽታ የተበከሉ በመሆናቸው ኢትዮጵያን በጥላቻ አይን ከማየት በስተቀር በጎ ባህሪ ሊያሳዩም አይችሉም። በዚህ ምክንያት አላስፈላጊ ጦርነት ውስጥ ገብቷል። አሽከሮቻቸው ሲያቆሩ አጎንብሶ እንዲሄዱ የተገደዱበት ምክንያት የራሳቸው ህሊና ተገዢ ለመሆን ባለመቻላቸው ነው። የራስ ህሊና ተገዢ ሳይኮን አገር ያክል ግዙፍ ነገር መግዛት የሚቻል አይሆንም። የራስ ህሊና ተገዢነትን ማረጋገጥ መቻል የሀገር መሪ ለመሆን ከሚያስችሉ ባህሪ አንዱ ነው። የወቅቱ ባለስልጣናት ነን የሚሉ ግለሰቦች ቀና ብሎ መመልከት የሚያስችላቸው ስብና ስለጎደላቸው ከህዝብ ጋር እሳትና ገለባ ሆነዋል። እሳትና ጭድ አጥፊና ጠፊ እንጂ ተስማምቶ መኖር አይቻላቸውም። ዛሬ የኢትዮጵያ ህዝብ ትግል እሳት፣ ወያኔዎቹ ጭድ ሆነው በመጥፋት ሂደት ላይ ይገኛሉ። ወያኔ ካልጠፋ ሀገር ሰላም አታገኝም። የሀገርን ጥፋት ለማስቀረት የሚቻለው ሀገር አስተዋይ ህሊና ያላቸውን መሪዎች ማፍራት ሲጀምር ነው። ለችግራችን መፍትሄዎች ሊገኙላቸው ካላስቻሉን ምክንያቶች አንዱ የችግሩ መፍትሄ ናቸው ተብሎ የሚቀርቡ ዘዴዎች ሁሉ መፍትሄ ለማስገኘት ብቃት ስለሌላቸው ነው። በዚህ የተነሳ ከወያኔ ጋር በመሆን መፍትሄን ፈልግ ወደሚል አመለካከት እየተሄደ ነው። ይህ ደግሞ የጨነቀው እርጉዝ ያገባል እንደተባለው መፍትሄን አያወልድም። መፍትሄ ባለማግኘታችን ምላጭ ቢያብጥ በምን ይበጡ፣ ውሃ ቢያንቅ በምን ይውጡ በሚል እንቆቅልሽ ውስጥ ገብታ የምትገኝ ሀገር ነዋሪዎች ሆነን ቀርተናል። ህመምተኛው ታማሚው ብቻ ሳይሆን መድኃኒቱም ጭምር ራሱ ህመምተኛ ከሆነ ማን ፈዋሽ ማን ተፈዋሽ ሊሆን ይችላል? ምላጭ ካበጠ ማን ይበጠዋል? ውሃ ካነቀስ በምን ይዋጣል? የችግሩ መፍቻ
ያመጣል የተባለው መሳሪያ ራሱ ችግር ላይ ከወደቀ የራሱን ችግር ለመፍታት ቁመና ስለማይኖረው የሌላውን ችግር ይፈታል ተብሎ ማይታሰብም። ያገራችን ወክታዊ ለታ ይህንን ክስተት የሚያንጸባርቀዋል። ለማኝ ሲያጣ ተሳድቦ እንደሚሄድ ሁሉ የወቅቱ ገዢዎችም ስልጣናቸውን ሲያጡ የሀገሪቱን ሀብትና ንብረት አወዳድመው ከመሄድ በስተቀር ሌላ ምርጫ ማይታያቸው። የሀገሪቱ መሰረታዊ ችግር ፈጣሪዎች መሆናቸው የታወቀ ከወያኔዎቹ ጋር መደራደር መፍትሄ ያመጣል ብሎ የሚመኙ ቡድኖች መኖራቸውን ሲገነዘብ የኢትዮጵያ ሕዝብ የሀገሩን ችግር ሊፈታ የሚችለው እርሱ ራሱ ብቻ መሆኑን ካመነበት ሁሉ አጥሯል። ወያኔዎቹ አቅማቸው የሚፈቅድላቸውን ብቻ የሚያስቡ እንደመሆናቸው ኢትዮጵያ 100 ዓመት እድሜ ያላት ሀገር ነች የሚሉን ለማጣጣም በሚመስል መልኩ ዛሬ 100 የፖለቲካ ድርጅቶች ተኮለኩሉባት ሀገር ሆናለች። መደራጀት በራሱ ክፋት ነው ለማለት ማስችለው ህብረተሰብ በፈለገው መልክ መደራጀቱ የዲሞክራሲ መብቱ ስለሆነ ነው። ቢሆንም ከብዛት ጥራት ካልተገኘ የዝንብ መጠራቀብ ወስከምቢያን ያከፍትም ወደሚለው ይትባሃል ህዝቡ እንዲሄድ ይገደዳል። ጥራት ኖሮት በጥራት የሚያምን ድርጅት ካለ ቢኖር በጥራት የታጀበ ጥራት ያለው መፍትሄ ማምጣት የሚቸግረው አይሆንም ነበር። ስካውንት ድረስ ግን ጥራት ያለው ስራ መከናወኑን ለመገንዘብ የኢትዮጵያ ህዝብ አልታደለም። ምናልባት የወጣሰሪዎች መብዛት የምግቡን ጣዕም ደረጃ ዝቅ ከማድረጉን በተጨማሪ ያሳለፊዎች ብዛት ድግሱን ለማበላሸት የራሱ አስተዋጽኦ ይኖረዋል እንደሚባለው ሁሉ ለአንድ ሀገር የፖለቲካ ድርጅቶች ከሚገባው መብዛት በሀገራችን ፖለቲካ አግማስ ላይ ያን ያህል አሉታዊ አስተጋባ አይኖረውም ማለት አይቻልም። የወቅቱን ሀገራዊ ፖለቲካ ሁኔታ በቅርብ ለሚከታተል አስተዋይ ተመልካች ሶስት ፍትግያዎች እርስ በርሳቸው የተራኮቱ እንደሆኑ መንገዘብ አይቸግረውም። እነርሱም አንደኛ ኢህአዴግ በተሰኘው ስብስብ የተኮለኮሉት ሶስት ተጠማኝ ድርጅቶች ከወያኔ ባርነት ለመውጣት የሚያደርጉት ያልተመጣጠነም ቢሆን ትግል እያደረጉ መምጣታቸው ነው። ወክለነዋል የሚሉትን ህዝብ ከወያኔ አገዛዝ ለማውጣት እንችላለን ብለው ይመኛሉ። መፍጨርጨሪያው ባልከፋም ነበር። ነገር ግን ራሳቸው ነጻ ሲያወጡ ብሔራቸውን ነጻ መውጣት ስለማይሆንላቸው መጀመሪያ ከወያኔ ባርነት ራሳቸውን ነጻ ያወጡና ወደ ህዝቡ ትግል እንዲቀላቀሉ መወሰን አለባቸው። ራሱን ነጻ ያላወጣ ሌላ ነጻ ሊያወጣ አይቻለውምና። ለወያኔ ህዋት መሪዎች የህዝቡን አመጽ በአግባቡ ለመቋቋም አቅምና ቁመና ስላነሳቸው በኃይል ብቻ እንመልሰዋለን በሚሉት ቡድኖችና ሌላ መፍትሄ ፈለግለት ብሎ በሚፍጨረጨሩት መካከል የሚደረገው ትግል በአርምሞ የሚታይ ክስተትም አይደለም። የህዝብ ትግል ያየለ በመጣ ቁጥር በወያኔዎቹ ጓዳ መስቀልቅሉና ውጥንቅጡ እየተበራከተ መሄዱ አይቀሬ ነው። የሁለት ጽንፈኞች ፍትጊያ ተኮረው ያው ዞሮ ዞሮ በስልጣናቸው የመቆየት ጉዳይ ነው። ማናቸውም ቢሆኑ ስለ ሀገሪቱና ህዝቧ ጉዳይ የተለየ እሳቤ ሊኖራቸው አይችልም። የትኛውም ቡድን የበላይነት እንደሚይዝ ግን በእርግጠኝነት ለመናገር አይቻልም። ህዝባዊ አመጽ እየበረታ በመጣ ቁጥር ከላይ የተጠቀሱት ቡድኖች ሀገራዊ ትግሉን ለመቋቋም ከማይችሉበት ደረጃ መድረሳቸው አይቀሬ ነው። በተደጋጋሚ የሚያውጇቸው አስቸኳይ ጊዜዎች የቱን ያህል ቢር መሰመስም በስልጣን ለመቆየት ዋስትና የሚሰጣቸው አይሆንም። ለህዝባዊ ትግል መንበርከካቸው ግን አያጠራጥርም። መደምደሚያቸው ወደፊት የሚታይ ይሆናል። ሶስተኛ ዋነኛውና ወሳኙ ትግል በመላው ህዝብ በመካሄድ ላይ ያለው ሀገራዊ አመጽ ሆኗል። ይህ አመጽ ወሳኝ ነው። በሀገሪቱ ወደፊት እድል የሚያመጣው መሰረታዊ ለውጥ ስትራቴጂያዊ ነው። የመቶ ሚሊዮን ዜጋና የሀገሪቱን ሁለንተናዊ ህይወትና ጥቅም በአውንታዊ መልኩ ለመወሰን ብቸኛ አቅም ይኖረዋል። ይህ ስለተባለ ግን ሁሉም ነገር አልጋ ባልጋ ነው ማለት አይደለም። ብዙ የሚጠበቁና ያልተጠበቁ መሰናክሎች እንደሚገጥሙ ሁሉም በትኩረት ሊመለከተውና ሊከታተለው ይገባል። የሀገራችን ጉዳይ ውስብስብነትና ውጥንቅጥነት በቀላሉ የሚታይ ጉዳይ አይደለም። ያገባኛል የሚለው ባለድርሻ ሁሉ ሙሉ ተሳትፎ ሊያደርግ ይጠበቅበታል። የሁሉም ግብአት መካተት ወሳኝነት አለው። አገላይና ነጣ የፖለቲካ ለወደፊቱ ሀገራችን መጻኢ ዕድል አሉታዊ ሚና እንዳይኖረው ካሁኑኑ ብርቱ ጥንቃቄ መደረግ ይኖርበታል። ውሃ በቀጠነ እያኮረፉ በሀገራዊ ትግል ላይ ሳንካ ሊፈጥሩ የሚሞክሩ ጸረ አንድነት ኃይሎች ሀገራዊ ትግሉን ለማሰናከል ምክንያት እንዳያገኙ ማድረግ ተገቢ ነው። ይህ ሁሉ እንዳለው ነው የውጭ ኃይሎች በኢትዮጵያ ውስጥና ውጭ ጉዳይ ጣልቃ መግባታቸው ጉዳይ ባርሞ የሚታይ ጉዳይ አይደለም። ምንም ጊዜ ቢሆን ሀገራችን ከምዕራባውያን ጣልቃ ገብነት ነጻ ላትሆን ትችላለች ብሎ ማሰብ ጠቃሚ ነው። ለሀገር ስትራቴጂያዊ ጥቅም የሚያስብ ሁሉ የውጭ ጣልቃ መግባት አደገኝነትን የሚያስከትለውንም ጠንቁል ጊዜ ጠንቅቆ ማወቅ ይገባዋል። ምዕራባውያኑ በ1981 ዓመተ ምህረት ሎንደን ውስጥ በሀገራችን ላይ የከፈቱት የአጋናንት በረት ዛሬ መዝጋት ተስኗቸዋል። ያ ሎንደን ላይ የሰደዱት አውሬ ይኸው ዛሬ ሀገራችን እያደማት ይገኛል። በመሆኑም ሀገራችን ነጻነቷንና ማንነቷን ደፍሮ ያስደፈራትን ባላጋራ ለማስወገድ የሞት ችረት ትግል በማድረግ ላይ ይገኛል። አመጽኛውን ስርዓት በአመጽ ማስወገድ ስላለበት ነው ህዝቧ ካጽናፍጽናፍ የተባበረ አመጽ ማድረጉ ብቻኛ አማራጭ አድርጎ የተነሳው። የተባበረው ሀገራዊ ትግል በአስቸኳይ ሊገታ እንደማይችል የተረጋገጠ አቆሏል። ሰፊውን ሀገርና ታላቋን ህዝብ እንዲበቀላን መግዛት እንደማይቻል ወያኔዎቹ አሁን ገብቷቸዋል። ያ ማለት ግን ወደው ስልጣናቸውን ለመልቀቅ ወስኗል ማለት አይደለም። ወገባቸው እንጂ ጭንቅላታቸው ገና ስላልተመታ መፍጨርጨራቸው አይቀርም። በመጨረሻው ሰዓት በተባበረው ህዝባዊ አመጽ መወገዳቸው ስለማይቀር የተጀመረው ህዝባዊ አመጽ ተጠናክሮ ከመቀጠል ሌላ አማራጭ የለውም። ከወያኔ ጋር መደራደር ይሻላል የሚል አርቲ ቡርቲ ትጥቅ አስፈችና አቅጣጫ አሳሳች መሆኑን ተገንዝቦ ሀገራዊ ትግሉ ተጠናክሮ መቀጠል አማራጭ የለውም። ህዝባዊ አመጽ በሚካሄድበት ወቅት ግን የሚከተሉት መሰረታዊና ዘላቂ የሆኑ ጉዳዮች ትኩረት ሊሰጣቸው ይገባል። እነሱም አንደኛ፣ ሀገራዊ ትግል አንድነቱን አጠንክሮ መቀጠል አለበት። የአንድነቱ ሀገራዊ ትግል አሸናፊነት ለነገዋ ኢትዮጵያ ሀገራዊ አንድነት መሰረት ጣይ መሆን መዘንጋት የለበትም። ሁለተኛ፣ ትግሉ ያነጣጠረው ወያኔን በማስወገድ ላይ በመሆኑ የወያኔ በላይነት እስኪወገድ ድረስ በጽናት መቀጠል አለበት። ሶስተኛ፣ የትግራይ ሰፊ ህዝብ ከወያኔ ለይቶ ማየት የሁሉም ዜጋ ተግባር ነው። አጥፊውን ከንጹህ መለየት ከታሪክ ፍርድ ነጻ ያወጣል። መላው የትግራይ ህዝብ ከቀሪው ወገኑ የኢትዮጵያ ህዝብ አመጽ ጎን ተሰልፎ ሀገራዊ ትግሉን አብሮ በማካሄድ ድርሻውን መወጣት ይገባዋል። ኢትዮጵያ ለዘላለም ትኑር።
ፋኖ ኧረ ፋኖ 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 ጫካው ገባ ሳይሰናበተኝ እሸኘው ነበረ ምንም ይታከተኝ። ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ። ፋኖ 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 ከነደደው ፋኖ ከቆጨው እራሱን ይገላል እንኳን የሰው ሰው። እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር። ፋኖ ፋኖ እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይህ ችግር የለም ወይ ደምላሽናለሁ ደምላሽናለሁ። አስኪደው በዋዛ በእናት አገርና በሚስት የለም ዋዛ። ፋኖ ፋኖ ኧረ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ። ኧረ ፋኖ ፋኖ በላው በላው ሲል ነው የወንዳብነቱ በላው በላው ሲል ነው የወንዳብነቱ ሴትን ትዋጋለች ከረጋ መሬቱ። ኧረ ፋኖ ፋኖ ኧረ ፋኖ ፋኖ እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከረበሉ ጋር ከረበሉ ጋር። ይተኩሷል እንጂ አዘልሎ ከጂ ይተኩሷል እንጂ አዘልሎ ከጂ እንደ ዛር በሰው ላይ ይደረዋል በጂ ይደረዋል በጂ። Thank you.
ሀገሬ ውበት ነው ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት ሀገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ ሀገሬ ተራራ ሸለቆ ረባዳ ሀገሬ ጅረት ነው ገደልና ሜዳ ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም 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 እንስሳት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛ ኪነጥቃት የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ
Yeah. ያለፈው ለዛሬው ተደጋግሞ እንደተነገረው ታሪኩን የረሳ ትውልድ ሰተትን መድገም ብቻ ሳይሆን አገሩንም ሊያጣ ይችላል። ቀደም ቅኝ ገዢ ሆነው አፍሪካን ያሰቃዩትና ይብርደሉት ባዕዳን አገሮች ያለፈውን የረሳ ትውልድ አግኝተው እነሆ አህጉሩን ዳግም እየበዘበዙና የጦርነትም አውድማ እያደረጉት ነው። ታሪክን መፋቅ ወይም አጣሙ ማቅረብ ደግሞ የወያኔና መሰሎቹ ዋና ልምዳቸው ነው። የኢትዮጵያን ታሪክ ወደ 100 ዓመት ዝቅ ማድረጋቸው ህዝቡ አብሮ አልኖርም ለሚለው የግንጠላ አቋማቸው የሚረዳ በመሆኑ ነው። በኢትዮጵያና በህዝቦቿ መካከል የልዩነት ተራራን ለማቆም ነው። ፋሽስቱን ደርግ የታገለውን ትውልድ ለማርከስና አልፎም ዘግናኝ በሆነ ደረጃ በክህደት ለመወንጀል አቁን ጠጥቀው ውሸትን የሚያራግቡትም ያው ናቸው። ታሪክ ግን ቅርስ ነው። ባብላጫው ደግሞ የደም ዋጋ የተከፈለበት በመሆኑ ተከብሮ መያዝ ያለበት ነው። ታሪክ አስተማሪ ነው። የኢትዮጵያ አርበኞች ጸረ ጣሊያን ውጊያ ያደነቁት የቻይና መሪ ማኦ ሴቱንግ ለምሳሌ ከዚያ ውጊያ ብዙ መማር እንችላለን ብለው ያኔ በትግል ላይ ሳሉ ጽፈው ነበር። ባዕዳን ታሪክ ብለው የሚያከብሩትን የሀገራችንን ገር ለማክቸልቸል ግን የካህዲዎች ሁሉ ስምሪቶንና አዲሱ ትውልድ በትንሹ እናቅረብ ካል ተደናግሮ ሲገኝ፣ በሌላ በኩል ግን ለሀገርና ለወገን የተሰዉትን የማይከበርበት ሁኔታ ተፈጥሯል። ጀግንነት ሞኝነት ተባልና ከመሞት መሰንበት ፈሪደናቱ መመሪያ ሆኑና ኢትዮጵያን የሚታደጓት ቁጥራቸው ቀንሷል ብንል ማጋነን አይሆንም። ካለፈው መማር፣ ሀቁን ማክበር፣ ታሪክን ማወቅ፣ መጠበቅ ወሳኝ መሆኑን መገንዘብ ያስፈልጋል። በሰሞኑ ወጣት ኢትዮጵያውያን በዋሽንግተን ዲሲ እና በስዊድን ስቶክሆልም ከተማ የወያኔ ኤምባሲዎችን ወረው ይዘው ያሰሙት ደማቅ ተቃውሞ በዘመነ ደርግ ሲደረጉ የነበሩትን ተመሳሳይ የተቃውሞ እርምጃዎች አስታውሶናል። በየካቲት አብዮትና ከዚያ በፊት ወጣቶች በተማሪነት ደረጃ ሆነ በኢሃፓ ባልነት ያሳዩት አንድነትና ኢትዮጵያዊነት ወኔና አፍላቂነት ለአሁኑ ትውልድ ወጣቶች ብዙ ትምህርትን ያዘለ ነው። ይህ ተመክሮና ቅርስ የህዝብ ከሆነ ለወያኔ ውድቀት የሚያደርገው አስተዋጽኦ ግልጽ ነውና ወያኔና ጭፍሮቹ ይህን ታሪክ አዲሱ ትውልድ እንዳያውቀው ወይም ካወቀም በሐሰት ይዘት እንዲሆን እየተፈጨረጨሩ ናቸው። ለዚህም ጥጥረኞችን በስፋት አሰልፈው ብዙ ገንዘብም እያጠፉ ናቸው። ቀቢጸ ተስፋና ግለኝነትን፣ ዋልጌነትንና ፍርሃትን ካሰፈኑ የሚጋተራቸው ስለማይገኝ ነው። ካለፈው ወደ ዛሬው ስንመጣ ጎልቶ የሚታየን ምንም ጊዜ ቢሆን ባንዳና ከሃዲ ባይጠፋም በብዛት ግን ሂደታችንን የሚገልጸው ሰፍሎ የነበረው አንድነት ነው። የካቲት አብዮት ከዚህም ነጸብራቅ ሆኖ ይገኛል። ያኔ ህዝብ በጋራ ስርዓቱን ሊያደባይ ሲነሳ እነ ወያኔ ጠባብነትን አርግዘው ዘረኝነትን ሊወልዱ ላይታችሉ እንደነበርም መረሳት የለበትም። ደርግም የህዝብን ድል ሲቀማ በታጋዩ ጎራ ልዩነት ቢከሰትም በኢሃፓ የተማራው ሰላማዊ ትግል የህዝብን ድጋፍ አግኝቶ ደርግንም አርበድብዶ ነበር። ለአገሩ ሳይሆን ለስልጣኑ ሊሞት የተነሳው ፋሽስት ቡድን ደግሞ ሙሉ ትኩረቱን በኢሃፓ ላይ አድርጎ ፍጅት ሲያካሂድ ሁኔታው ለገንጣዮችና ጠባቦች አመቺ ሆኖ መገኘቱ አልቀረም። ውጤቱም ዛሬም ታይቷል ማለትም እንችላለን። ወያኔ በትግራይ በቀይ ሽብር ዋና ተካፋይ ሆኖ ለብዙ ለጋ ህይወት መቀጣት ተጠያቂ ነው። ማንኛውም ለወያኔ ድልዳል አዘጋጂውና ኢትዮጵያን ለግንጠላ ያበቃው አምባገነኑ ኮሎኔልና ግብረአበሮቹ ናቸው። ሌላ የማይካድን ምንም ቀለም ቢፈስ ሊቸፈን የማይችል የምጸት ታሪክ ይህ ነው። ትምህርትም ይለግሳል። ካለፈው ስንማር ድፍረት፣ ቆራጥነት፣ ሞታይፈሪነት ብቻ ሳይሆን ኢትዮጵያዊነትንም ከፍ የማድረግም ጸጋ እናያለን። ከኢትዮጵያዊነት ሰገነት ወርዶ ወደ ጎጥና ብሔረሰብ መውረዱ ቅሌት መሆኑን ያለፈው ያስተምራል። በዓለም ደረጃ መስፋት፣ መዋሃድ፣ መተባበር በሰፈነበት ወደ ወያኔው ጥበትና ዘረኝነት እርኩስና ውግዝ መሆኑን መማርም እንችላለን። ወያኔን ማቸነፍ፣ ማስወገድ የሚቻለው በልመናና ምለላ ሳይሆን ባመረረ ትግል ነውና ሞት አይፈሬ መሆን አገርን ከወድ በፊት ማስቀደምና ሰብእናን ከመይሁዳ ለሳንቲሞች አለመሸጥን ይመለከታል። ያለፈው ለዛሬ የሚሰጠው ትምህርት ደግሞ የትግል ዓላማ ላይ ግልጽነት ማስፈለጉ ነው። ዝብርቅርቅ መፈክር ታጋዩን ግራ ያጋባል። መፈክርና ግብም የሚተለመው ጠላት በቀደደው ቦይ በመፍሰስ ሳይሆን የህዝብን ፍላጎት መሰረታዊ በማድረግ ብቻ ነው። ወያኔ የህዝብን ትግል ወደ ውዥንብር እየከተተ አብይ ጉዳይን በተልካሻው እያደናገረ ታገሉ የተነሱትን አጫቃኝ የሆኑ መክረሙ ምስጢር አይደለም። በየካቲት አብዮትና በፊትም የተነሱት የትግል መፈክሮች መሰረታዊና ህዝባዊ ነበሩና እስከዛሬም የቀጠለውን ትግል አጃቢ ሆነዋል። መሬት ላራሹ፣ ዲሞክራሲያዊ መብት ለጭቁኑ፣ የአገር ሉዓላዊነት፣ የሃይማኖት እኩልነት፣ የብሔረሰብ መብትና እኩልነት ወዘተ እነሆ እስከዛሬ የትግል መፈክሮች ሆነው ባጅተዋል። ላሻጡ ጥያቄዎች በመሆናቸውም ትውልድን ለትግል የሚጠሩ ሆነው ተገኝተዋል ማለትም ይቻላል። ትግል ግቡን ማወቅ አለበት፣ ከግቡ በፊትም እንዳይደናቀፍ። አንዳንዶች የጉዞ እንቡጡ ራሱ ጉዞው ነው ይላሉ። በትግል ግን የጉዞ ዋና ይዘቱ ማለትም የትግሉ መዳረሻውን ማለትም የመጨረሻ ግቡን ማወቁ ነው። በየካቲት ጠላት ማነው ላይ ብቻ ሳይሆን ትግሉ የግድ የሚለው መስዋዕትነትን በተመለከተ ግንዛቤ አልጎደለም ነበርና በትግሉ ተሰልፈው መስዋዕትነትን የተቀበሉ ሰማዕት ነበሩ እንጂ ጭዳዎች አልነበሩም። መከራውም የተቻለው ከመጀመሪያው ትግል መራራ መሆኑን ጠላትም ጭራቅ መሆኑን ታጋዮች ያወቁት ጉዳይ ስለነበረ ነው። ዛሬ ሰላም ሰላም ባዮች በበረከቱበት፣ ነብር ለፍየል ይራራል ባዮች በበዙበት፣ አለመስዋዕትነት ድል ይገኛል ባዮችና አብዮት የሚለውን ቃል የሚያወግዙ መድረክ በያዙበት፣ ሞታይ ፈሪነት ቢጠፋና አንገት መድፋቱ ቢደረግ የሚያስገርም ሊሆን አይገባውም። ወያኔና ጭፍሮቹ ደግሞ የዚያን ጊዜ ጀግንነት ሊያቆሽሹና አልፎም ያ ትግል የተሳሳተ ነበር፣ አትተኩሱብን፣ አታምጹብን፣ አትነሱብን ብለው የሚንጫጩት ማለትም ያለፈውን የህዝብ ትግልና አታጋይ ድርጅት ኢህአፓን የሚያጠቁት የያዛቸው ጭንቀት ብርቅ ስለያዛቸው ነው። ያንን የትግል ቅርስን መልእክት ማራከሱ ለነሱ ነፍስ አድን ነው። ለዚህም ነው ቅጥረኛ ኮልኩለው የትግልን አቅጣጫ የሚያጨልሙትና ፍርሃትን ለማንገስ የሚጥሩት። ጠላትን ማወቅ የጠላትንም ስስ ብልት ማወቅና ማጥቃት ወሳኝ ነው። ያለፈው ትግል በዚህ ረገድ ብዙ ትምህርትን ይለግሳል። ስህተቶች የነበሩ ቢሆንም ጠላትን በፖለቲካውም በትጥቅ ትግሉም ረገድ ያንቀጠቀጠ ትግል ተካሂዷል። የህዝብን ትግል ለጠላት ሰለባ ከማድረግ አንጻር ከማዳከም አንጻር ረጂ ሆነው የተገኙት አንድም የግንጠላ ጠባብ ኃይሎች ሀገራችን ጠላቶች ድጋፍ ተጠናክረው መገኘታቸው ሲሆን፣ ሌላው ደግሞ የሶማሊያው ዚያድ ባሬ የከፈተው ወረራ ነው። ፋሽስቱ ደርግ በሁለቱም ተጠቅሟል የህዝብን ትግል ለማደባየት። ሀገራችን በሶማሊያ ተወረረች ተነስ ብሎ የህዝብ ትኩረት ወደ ሌላ እንዲሆን ከማድረጉ ሌላ ኢህአፓን በዚያድ ባሬ ደጋፊነት እያለቀሰ ሳይቀር ወንጅሎ በተለይም ጦሩን ሊያደናግር በቅቷል። ይህን ጭልጥ ያለ የሶቪየቶች ሐሰት ሐቅ ብለው የሚቀበጣጥሩትም ሞልተዋል። የአገር ጥሪ በሚል የህዝብ ትኩረት ከደርግ ላይ ተነስቶ ወደ ጦር ግንባር እንዲሆን ከማድረግ ባሻገር በትግል ወጥሮት የነበረውን ድርጅትም ከሶ ለማጥፋት ተጠቀመበት። መኢሶንንም ሳይቀር ፈርጣጭ ቀይ መንገደኛ ብሎ ሊከስና ሊያጠቃ ቻለ። ይህን የትናንት ተመክሮ በሚገባ ያላጤነው ትውልድ ደግሞ ወያኔ ከሻዕቢያ ተጋጨው ሲል ከባድሜ መለስ ወደ መለስ የሚል ቧልትን ተቀብሎ በባድሜ ለወያኔ ጥቅም ረገፈ። ወያኔ የታሰሩትን ሳይፈታ የራሱን ትግራዊ ጦር ሳያስነካ በትኖት የነበረውን ጦር አታሎ አሰልፎ በሻዕቢያ አስጨረሰው። ለውጊያው መልስ የሚለው ተመላሽ ባለመኖሩ ከንቱ ቀረ። ልጆቻችሁ አባት ወንድማችሁ ተሰውቷል ተብሎ ለቤተሰብ መርዳት ቀርቶ መሞታቸው ሳይነገር ተዳፍኖ አልፏል። በወያኔ ላይ ልንነቃበት የሚያስችል ተመክሮ ግን ነበር። የወያኔ ኢትዮጵያዊነት ወይም ድንበር ጠባቂነት ማሾፍ መሆኑን ማወቅም በተገባ ነበር። ያለፈው ለዛሬው በጠቀመ ነበር። ኢህአፓ ቀዳሚ ቅርስና ተመክሮ ለጋሽ ዘመናዊ የፖለቲካ ድርጅት ባለማግኘቱ ከርዕዮት ባሻገር ተመክሮውን ያገኘው ከተግባሩ ስምሪት ነበርና ከስህተት ማምለጥ የሚችል አልነበረም። ያኔ ግን የነበሩ የትግል ስተቶች ለዛሬው በደም የተገኘ ትምህርትን የሚሰጡ ናቸውና በክብር መያዝና የግንዛቤ መሰረት ሊሆኑ ይገባል። እዚህም ነው ልንንከባከባቸው ግዳጅ ያለን። ያ ደሙን ለአገሩ ያፈሰሰ ትውልድ በትግሉ ቅርስ ትቶልናልና ከዚህ ወጣቱ ትውልድ እንዲማር ማሳሰቡ አስፈላጊ ነው። ሰራም ባገነነትን በትግሉ አሳይቷል። በአደረጃጀቱም ቢሆን ለምሳሌ ሀፓ ፈላጭ ቆራጭነትን ተቃውሞ ሊወሰድ የሚችልን ተመክሮ አስቀምጧል። ዛሬ በኢትዮጵያም ቢሆን በሌሎች አገሮች በመንግስት ሆነ በድርጅት ደረጃ የፈላጭ ቆራጮች ክስተትና እያደረሱ ያሉት ጉዳትን በተመለከተ ምናልባትም ከነበረው ዴሞክራሲ ሊያስቀድም ከመከረው ትግል መማር የግድ ሆኖ ይገኛል። መሰረታዊ የህዝብ ጥያቄዎችና ፍላጎቶች አንጻር ስልጣን የያዙት ቡድኖች ብቻ ሳይሆን ለስልጣን የሚቋመጡትም ድርጅቶች ቡድኖች ቢሆኑም መልስ ሰጪ ሆኖ መገኘት አልቻሉምና በጥያቄዎቹ ዙሪያ ዛሬም ትግል መቀጠሉ ግትር የሚያሰኝ ሳይሆን ወቅታዊና ትክክለኛ ስምሪት መሆኑን ያለው ተጨባጭ ሁኔታ ያረጋግጣል። ካለፈው የህዝብ የትግል ተመክሮ መማር ብልህነት ነው። ታሪኩን የረሳ ትውልድ አገሩን ያጣል። ጸረ ወያኔው ትግላችን በጋራ ይፋፋም።
እንቢታ በወቅቱ ከዘለዳው ጌጡ ነው የጀግና አሻፈረኝ ማለት በትውልድ በዘመን ደምቆ የሚታይበት ለህይወት ለንብረቱ ለቤቱ ሳይሳሳ እምቢኝ ለአገሬ እምቢኝ ለድንበሬ ብሎ የሚነሳ ጀግና ነው ኢትዮጵያዊ የጥቁር አንበሳ። የውስጥ አስተዳደር የሚያደርስበትን ግፍና ጭቆና ቸል ብሎ አልፎት በልጁ ቢስናና ተላመደው ብለው ይሄ ዝም ማለት ደርግና ወያኔ ልጁን ገደሉበት። ኢትዮጵያዊ ሰው ግፍ አይላመድም ምንም ባይስተዋል ጠላቱን ሲያዝ ሲያቃጥል ሲያነድም ለመደው ማለት ግን የቡና ላይ ወሬ ከመሆን አልፈም የማይሆን ነገር ነው ጀግና ግፍ አይለምድም ያቆጥማል እንጂ ጣላቱን ሊፈጥም አሸምቆ ሊያወድ ቦግ ብሎ ነዶ ባይታይሳቱ ለመዳሰኝም ጨለማን በቤቱ አመዱን ሲጨራው ፍሙ ፈክቶ ይታያል ተዳፍኖ የቆየው ከማጀቱ መሃል እርግጥ ነው ቀዋሜ እንቢታ በወቅቱ ያሻል ሰው ሲበደል ሲናጋ ህይወቱ አለ በለዚያማ በምን ይታወቃል መኖሩ መሞቱ ዝንታለም ገዝፎ ሰውን ሰው ያሰኘው በእክትና በስልት መንቀሳቀሱ ነው ስለዚህም ጀግና ተባብሮ ሲሰራ አርበኛ ይሰኛል በእክድ የሚመራ ለጋራ ዓላማ በጋራ እቅድ ነድፎ ሲንቀሳቀስ ወጥቶ በአደባባይ ታይቶ በገሃድ ሰላይ ሾሎክላካ ይሆናል አመድ እከሌ ከከሌ አይደለም ጨዋታው ህብራዊ ቀለሙ አንድ ነው ዓላማው አይነጣጠልም አርበኛ ካርበኛ ነቅቶም ቢንቀሳቀስ አሸልቦም ቢኛ መለኪያው አንድ ነው መታወቂያ ቅርጹ ሰፊው ግንዛቤ ጎህ ሲቀድ የሚያየው ነፃነት ሲናፈቅ ተግልና ስርየት በአእምሮው ሲሰርጹ ስለዚህ አርበኛ ለጠላቱ ፍልሚያ ጊዜን ይተምናል ወቅት ይገመግማል እንደ ወታደር ቤት ኮከብን ባይቆጥረም ድልን ያማትራል ጠላቱን ወዳጁን ኃይሉን በቅጥ ያያል በምንም ሁኔታ በሆታ አማካኝቶ በጠላት ቀለበት አይገባም ተገፍቶ አርበኛና ጀግናን የሚለያያቸው ይሄ ነው ምስጢሩ አንድ የሚያደርጋቸው እምቢ ማለት ጥሩ እንዲህ እንዳሁኑ ራእይ ሰንቆ ህዝብን አስተባብሮ መነሳት በወቅቱ ሰው ያስብላልና ለተናጋ ህይወቱ አለበለዚያማ ዓለምን የማያይ ጊዜን የማይተምን ያስብላል ጅልገልቶ